ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬም ሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ 5 ሀገራት ነበሩ፤ ኢትዮጵያ፣ ኒጀሪያ፣ ጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ሰው ከአምስቱ የአፍሪካ ሀገራት እኛ ኢትዮጵያ አንደኛው እያሸንፈናል ማለት ነው።
በኢትዮጵያውያን ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሚስት ጆይ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑ ታውቋል። ከዚህ ጋር በተገናኘ ከመስራቹ ወጣቶች መካከል አንዱ ቦኤዝ ብርሃኑን አነጋግረነዋል። ቆየት ብሎ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። ወደ መጀመሪያው ዝግጅት እንሻገር። በኢትዮጵያ በቅርቡ የ5G ኮኔክሽን መጀመሩ ተበስሯል። ይህ ዜና ታዲያ በድረገጽ ላይ የንግድ ስራዎችን ለሚከውኑ ወጣቶች መልካም ዜና ሆኗል። ይሁንና በድረገጽ ላይ መተግበሪያዎችን በመጫንም ሆነ ሌሎች ሐሳቦችን በመሸጥ ትርፋማ መሆን የራሱ የሆኑ ፈተናዎችና ተግዳሮቶች አሉት። በዚህ ዙሪያ ኤደን ገረመው ሁለት ስኬታማ የሆኑ ያሉ ወጣቶችን ጋብዛ አወያይታለች። ውይይቱ በመቀጠል ይቀርባል።
ቢልቀት የጨመረ የሰው ልጅ ከጤና ከትምህርት ማህበራዊ ጉዳዮች አንስቶ በእጁ በሚይዘው ስልክ ሁሉንም ነገር ማስገባት ይችላል። ከዚህ በመነሳትም እጅግ ብዙ ወጣቶች በዩቲዩብ፣ በፌስቡክ፣ በቴሌግራም እና የተለያዩ መተግበሪያዎችን በመጠቀም የራሳቸው የሆኑ ቢዝነሶችን ጀምረዋል። ይሁንና በዚህ ሂደት ውስጥ ቋሚ የሆኑ ደንበኞችና ተከታዮችን ማፍራት ተግዳሮት ያለው በመሆኑ ውጤታማ ሆኖ በቶሎ ትርፍ ለማግኘት ጊዜ የሚፈጅ ነገር ነው። እኛም በዚህ የስራ ሂደት ውስጥ ያሉ ሁለት ወጣቶችን ነው ዛሬ ምሽት ላይ የጋበዝነው። የመጀመሪያዋ እንግዳችን አለን በተሰኘ መተግበሪያና በጥል ማዕከል አማካኝነት ህሙማን የጠፉ መድኃኒቶችን በቀላሉ ያገኙበትን አማራጭ መዘርጋት የቻለች ወጣት የህክምና ባለሙያ ናት። ዶክተር ሜላት ተስፋዬ ትባላለች። በተጨማሪም የኢትዮ ፋርማ ተቋም ስራ አስኪያጅ ናት። ሁለተኛው እንግዳችን ደግሞ ውዳሴ ግርማ ይሰኛል። ሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ ነው። ሎላይን ዲጂታል መጽሔት በድረገጽ ብቻ ላይ የሚገኝ በኮቪድ-19 ወቅት ተጀምሮ አሁን ቀስ በቀስ እያደገ የመጣ ዲጂታል መጽሔት ነው። ውዳሴ ሰላም ጤና ስጥልኝ፣ እንደምን አመሸ?
እሺ ሰላም ይደም ለሪነስተን ሰላም
ውዳሴ፣ ጠቢያችንን አክብረህ ስለመጣ አብዝቼ አመሰግናለሁ። በቀጥታ እንግዲህ ወደ ውይይታችን ነው የምንሻገረው። ብዙ ወጣቶች ወደ ኦንላይን ቢዝነስ መግባት ይፈልጋሉ፣ ሐሳቡም አላቸው፣ የገቡም ደግሞ አሉ። ውዳሴ ካንተ ልጀምርና ወጣቶች ወደ እንደዚህ አይነት ቢዝነስ ከመግባታቸው በፊት ሊያውቋቸው፣ ሊረዷቸውና ሊያጠኑት የሚገባው ነገር ምንድነው ትላለህ?
እሺ ኦንላይን ቢዝነስ ባዘኝ ወለ መጀመር ሲያስብ ብዙ ሰው የግዴታ አዲስ ነገር መሆን አለበት ይላል። ግን ኦልሬዲ ካሉንም ነገር ውስጥ ተነሳ። ለምሳሌ ሱቅ ያለው ሰው ሱቁን ወደ ኦንላይን በማውጣት ዲጂታል ኤክስፒሪየንሶችን ድረገጾች በመገኘት ተደራሽነቱ ይመጨላል። አንደኛው መንገድ ነው። ሌላኛው ደግሞ የተለያዩ መተግበሪያዎችን በመጠቀም የተለያዩ ይዘት ያላቸው ፎቶችን ቪዲዮዎችን በመስራት ማውጣትና ተደራሽነታቸውን በማሳት በእነሱም መንገድ የተለያዩ ነገሮችን መፍጠር ይቻላል። ሊያውቃቸው ሌሎች ከሚገቡ ነገሮች መካከል ገቢ ለመፍጠር የሚያስችል ሁኔታ ላይ ለመድረስ የሚፈጁት ጊዜ ረዘም ያለ በመሆኑና በህብረተሰቡን ደረጃ ታዋቂነትን ወይም ይህንን ቦታውን ሰው ለመስራት ያክል ለመድረስ ራሱ የሚፈጀው ጊዜ አለ እና የሚሰሩት ኮንቴንት ወይም የሚሰሩት ነገር ታርጌት ወደንሱ ወይም ተደራሽነቱ ለማን የሚለውን ጥያቄ አውቀው መጀመር መቻል አለባቸው። በአብዛኛው እንደዚህ አይነት ነገሮችን ለመስራት ይመዝናቸውን አነድርጋቸው ከሚገቡ ነገሮች መካከል ደግሞ በምን አይነት ኮንቴንቶች ወይም ምን አይነት ነገሮችን ቢሰሩ ከማንነታቸው ከሚሰሩት ሰዎች ጋር አብሮ ይሄዳል፣ ምን አይነት ነገሮችን ለመፍጠር እንደሚሰሩ አውቀው ሳለ ነው ብዬ አስባለሁ።
አመሰግናለሁ ውዳሴ። ዶክተር ሜላት ደግሞ ወደ አንቺምጣ። እናንተ ለየት ባለመልኩ ደግሞ መተግበሪያ ነው የሰራችሁት። ነገር ግን ሰዎች መተግበሪያዎችን ከተለያዩ አፕ ስቶሮች ማውረድ በማይችሉበት ተግዳሮት ባለበት ሁኔታ፣ እንዲሁም ደግሞ የኢንተርኔት ኮኔክሽን ችግር ባለበት ውስጥ አንድን መተግበሪያ ሰርቶ ውጤታማ እንዲሆን ለማድረግ ለማስተዋወቅ ምን አይነት ሂደት ነው የሚታለፈው? እስቲ እሱን ንገሪኝ።
እሺ፣ አመሰግናለሁ። ያው እሱም ውዳሴ እንዳለው መጀመሪያ በደንብ ከስተመር ሴግመንታችንን ማን ነው የኛ ተጠቃሚ የሚሆነው የሚለው መለየት መቻል አለብን። አሁን የምናየው ደግሞ ኢትዮጵያ ውስጥ ያለው የስማርትፎን አጠቃቀም አብዛኛው ሰው ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ረጅም ሰዓት ሶሻል ሚዲያ ላይ የሚመስለስ ነገሮች የሚጠቀም ነው እና ስለዚህ ይህንን ሶሻል ሚዲያ ላይ የሚያሳልፈውን ጊዜ ለመልካም ነገር ለመጠቀም እንዲችል ያለውን አክሰስ ወደ ጥሩ ነገር ተጠቅሞበት የወጣትን የሆኑ መድኃኒቶች የሕክምና ስራዎችን በዛ ውስጥ መስራት እንዲችል በማሰብ ነው እና ስለዚህ የመጀመሪያው ነገር ይህኛው ስራ ሞባይል አፕሊኬሽን ያስፈልገዋል የሚለው እርግጠኛ ከሆንን በኋላ አዎ ያስፈልጋል አብዛኛው ሰው ስለሚጠቀም ብለን ከዛ በኋላ ማን የሚጠቀመው ብለን ደግሞ ወጣቱ ክፍል ነው የሚጠቀመው ብለን አይደንቲፋይ እናደርጋለን። አይደንቲፋይ ካደረግን በኋላ ቀጣዩ ስቴት ደግሞ እንዴት ነው እነዚህ ሰዎች ይህንን አፕሊኬሽን ለመጠቀም እንዲችሉ መረጃው እንዴት ነው እንዲያሳከፍም ደግሞ ሶሻል ሚዲያዎች ላይ የተለያዩ ፕሮሞሽኖችን በመስራት ነው እና የራሳቸው ከፍለ ያለ የምናስታውቅባቸው ድረገጾች ፌስቡክ አለ፣ ኢንስታግራም፣ ቲክቶክ፣ ሊንክዲንም የራሳቸው የሆነ ፔድ የሆነ ሰው ከፍሎ አድቨርታይዝ ማድረግ የሚችልባቸው ፓኬጆች አሏቸው። እዛ ላይ በተለይ አብዛኛው ሰው አሁን እየተጠቀመ ያለው ቲክቶክን ነው ኢትዮጵያ ውስጥ እና ፌስቡክን። ስለዚህ ፌስቡክ ላይ የተለያዩ ፓኬጆች አድ የሚደረግባቸው ብዙ ሲዳያቸው ብዙ የሚደረግባቸው ሲስተሞች አሉ። በእነሱ መሰረት አፕሊኬሽኖችን ማዘጋጀት ይቻላል። ሌላው ደግሞ አብዛኛው ሰው እንዲጠቀም ያደርጋል አፕሊኬሽኖችን በጣም ቀላል ማድረግ ነው እና እኛ ስንሰራ አፕሊኬሽን በተለያየ ጊዜ ላይ የተለያየ ሰልፍ ይኖረዋል። የተለያየ አንድ ሴት ሲደርሱ ሰርቪስ የሚያደርጉ ሰዎች ከመደረጉ በፊት የምናሳያቸው ሰዎች አሉ እና ያኔ አብዛኛውን ሰው እንዲያማክል ከተለያየ ማህበረሰብ የተዋጡ የምናቃቸውን የምንቀርባቸውን ሰዎች አሳይተን የሚከብዳቸውን ነገር እንዴት ቀለል አድርገን ተጠቃሚ ጋር እንዲደርስ እናደርገው የሚለውን እያየን ተጠቃሚ በቀላሉ የሚፈልገውን ብቻ ተጠቃሚ የሚቀል መልኩ ተሰማይት ማድረግ ነው እና እነዚህ ከተሰሩ ተጠቃሚ የተሻለ ይጠቀማል ያስባለሁ።
ይሄ ሁሉ እንግዲህ ጊዜ የሚፈጅ ትዕግስትን የሚጠይቅ ሂደት ነው። ውዳሴ ወደ አንተ ልመለስና እናንተ በጣም ብዙ ተወዳዳሪዎች ባሉበት ተመሳሳይ መረጃዎች በሚሰራጩበት ድረገጽ ላይ ተመሳሳይ ነገር ይዛችሁ ግን ደግሞ ለየት ብላችሁ ነጥራችሁ መውጣት ችላችኋል፣ ተወዳዳሪ መሆን ችላችኋል። ይሄ እንዴት ነው መደረግ የቻለው?
ከመጀመሪያ ደግሞ ሎላይኑን ጀምር መከተል ነበር። ስለዚህ እነዚህ አይነት ስራ ይሰሩ የነበሩትን ማየት እነሱ መማር የሚችለውን ነገር መማር ሰዓታችን እስኪደርስ ድረስ የምንችለውን ያክል ተማሩ። ማወቅ የምንፈልገው ኢንፎርሜሽን በተለያዩ ድረገጾች ተወሰደ። ከዛ በኋላ ግን ማወቅ የነበረብን ወይም በሂደት ውስጥ እያወቅናቸው ከመጣናቸው ነገሮች መካከል አንደኛው ኮንሲስተንሲን መማርን፣ ወጥነት ያለው ነገር መስራት ነበረብን። ያ አምስት ወር ወይ ስድስት ወር ሰርተን ራሳችን እንገቢ እንፈጥራለን ብለን አስበን የጀመርነው አምስት ወር ስድስት ወር ሰራ ራሳችን እንገቢ በዛ ጊዜ ውስጥ መጠር አልቻለም። የራሳችን የሆኑ የሂደት ችግሮችን ቢኖሩብን ከነበረውም የቴክኖሎጂ የመቀበል ከሶሳይቲውን ማንጻት ከነበረውም ነገር ተጨማሪ ሆኖ እንደሱ አለንም። ስለዚህ አሁን አዳፕት ማድረግ ነበረብን። አዳዲስ ነገሮች፣ አዳዲስ ኮንቴንቶችን መጨመር መቻል ነበረብን። እነሱን ጨመርን። ስለዚህ እኛ ታርጌት ፈጠን ታርጌት ታርገን ወጣቱን ኦዲየንሳችን ወጣቱ ነው ብለን ጀመሩ። ስለዚህ አንድን ስቶሪ በተለያየ መንገድ መናገር ይቻላል። ስለዚህ እኛ መልእክቱን ስናስተላለፍ መልእክቱን ማስተላለፍ የፈለግነው ለወጣቱ ነው። ስለዚህ ወጣቱ ሲያነበው ወልዶት ሁሉ እየመጣ እንዲያነብ እንዲያደርገው አድርገን ክሬት አድርገን ነው። ቀጥሎ ዲዛይኖቻችን ላይ በጣም እንጠነቀቅ ጀመር። ሰው የሚያየው ነገር ነው የሚስበው። ስለዚህ የሚያየውን ነገር በደንብ አሳምረን መስራት ጀመር። ይህ ምንድን ነው ብሎ እንዲከፍት የማድረግ ነገር እና ዩዥዋሊ እንደውም ከዚህ ጋር ተያይዞ ብዙ ድረገጾች የሚሰሩ ሰዎች ትዊት ቤት የምንለው ነገር አለ። አንሪሌትድ የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ ያልሆነ ኢንፎርሜሽኖችን በማስቀመጥ ሰዎች ያንን ሊንክ ብቻ ከፍተው እንዲያነቡት ወይም ሰዎች ያንን ሊንክ ከፍተው ገብተው ለእነሱ ቪው እንዲሆን ለእነሱ ካውንት እንዲያደርግ ማድረግ ዩዥዋሊ እኛን መክረም። ምክንያቱም እንደ ቢዝነስ ሞዴል ስኬድ በሱ መንገድ ዩዘሮች አንዴ ሁለት ክሊክ ሊያደርጉ ይችላል፣ ግን ከዛ እምነት የማጣት ነገር ነው የሚኖረው። ስለዚህ እኛ ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ትክክለኛ እንደሆኑ አጣርተን ዳይሬክት ኢንተርቪው አድርገን ማቅረብ ጀመር። በዚህ ውስጥ የራሳችን ኦንላይን ቢዝነስ ማች ዩዘሩ ነው። ዩዘሩ ከሌለ ቢዝነስ የለም። ስለዚህ ታርጌታችን እኛ ቢዝነስ ከማለት በላይ ዩዘር ወይም ተጠቃሚዎችን እንሰች ስገ የሚል ነበረ። ስለዚህ በሱ ተጠቃሚዎችን ማፍራት ቻለን። እነሱ ብለን ይጀመር
በጣም ነው ማመሰግነው። አሁን ደግሞ ዶክተር ሜላት ወደ አንቺ ልመለስ። ቀድም ያነሳሽው ነገር አለ፣ መተግበሪያዎችን መመዘን፣ መፈተሽ፣ በየጊዜው ማስተካከል እንዲሁም ደግሞ ለተጠቃሚው ተስማሚ እንዲሆኑ ማድረግ። ከዛ በተረፈ ግን ይሄንን ነገር ቢዝነስ ነው ተብሎ ሲኬድ ወይም ደግሞ ስራ ነው ተብሎ ደግሞ ሲጀመር ያሉ ተግዳሮቶች፣ አጠቃላይ ተግዳሮቶች ምን ይመስላሉ?
ያው ቀድም እንደተባባልነው ለእያንዳንዱ ስቴፕ የሚያስፈልጉ መጀመሪያ ራስን በአቅም ማዘጋጀት ያስፈልጋል። በጀት በደንብ ያስፈልገዋል። አፕሊኬሽኑ ቶሎ ቶሎ መቀየር፣ ማስተካከል እና ፕሮሞሽኑን በደንብ መስራት እንዲቻል በደንብ በጀት መዘጋጀት ያስፈልጋል። ታይምፍሬም ማስቀመጥ ያስፈልጋል። በዚህ ጊዜ ሲያልቃል ብለን የምናስብበትን ጊዜ። ሌላ ደግሞ ከመጀመሩ በፊት ይህንን ህግ ሊያሰራ የሚችል የፖሊሲ መዋቅር መኖሩን ሀገሪቱ ላይ መኖሩን ማወቅ ያስፈልጋል። ምክንያቱም እኛ በዚህ በጣም ረጅም ጊዜ ተቸግረናል። መጀመሪያ የሚሰሩት ስራ ላይ የሚመለከተው አካል ማን ነው የሚለውን ለማግኘትም ብዙ ስቴት ነው የሚሄደው። አንድ ቢሮ ሄዶ የሚመለከተውን ማግኘት ላይቻል ይችላል። በተለይ ማየትም ያስፈልጋል እና በዋነኝነት ተግዳሮቶቹ እነዚህ ናቸው የሚገጥሙ። ያው እያደረግንም ያለ ነው ያለው እነሱ ያሉንን ቢሮክራሲውን ፕሮሰሱን በመከተል።
ውደሴስ ምን አይነት ተግዳሮቶች ነው ያጋጠሟችሁ? አንደኛው ጥያቄ ነው። ሁለተኛውን ገቢ ለማግኘት ወይም ደግሞ እንዴት ነው ገንዘብ ማግኘት የሚቻለው የሚለውንም አያይዘስ ግለጽ።
እሺ፣ ተግዳሮት መካከል ምናልባት ዶክተር ሜላት ብዙዎቹ ሜንሽን አድርጋቸዋለች፣ ግን አንደኛው ኦንላይን ፔመንት አለመኖር ነው። ይህ ማለት ደግሞ ኦንላይን ሰዎች ከፍለው አክሰስ አድርገው ኦንላይን ያሉ ቢዝነሶችን መጠቀም አለመቻላቸው ነው። ይህንን እንግዲህ ለማድረግ ብዙ አይነት መንገዶችን መጠቀም ይቻላል። አንደኛው እንግዲህ ሰራተኛም ጊዜም ቢፈጭም በካሽ ሆኖ ፔመንቱ ኦንላይን ያለው ስራ ለጊዜው እንዲሄድ ቴክኖሎጂ አዳፕት እንዲደረግ ወይም ሰው ተጠቃሚ እንዲኖረው ማድረግ ነው። ሁለተኛው ችግር ደግሞ ተብሎ የሚታሰበው ሀገሪቱ ውስጥ ያለው የኢንተርኔት ፔኔትሬሽን ወይም ኢንተርኔት ምን ያህል ሀገሪቱ ውስጥ ተጠቃሚ ይቻሉ የሚለው ነው። አዲስ አበባ ላይ ዋና ዋና የሚባሉ ክልል ከተሞች ላይ ተጠቃሚ ሊሆን ይችላል፣ ግን ወደ ውስጥ እየገባን ስንመጣ ይህን ያህል ኢንተርኔት ተደራሽነት የለውም። እሱ እንግዲህ ያው ጊዜ የሚፈታው ነገር ነው ብለን እናስባለን። አዳዲስ ነገሮችን የመሞከር እነሱን ወዲያው ማርኬቱ ላይ ቲክቶክ ሲጠቀሙ የማየት ምናምን ልምድ የለን። እሱን ደግሞ የተለያዩ ማርኬቲንግ ስትራቴጂዎችን ተጠቅመው ማዳረስ የተቻለ ተደራሽ ሊኖረን ያስገናል ብዬ አስባለሁ።
እሺ፣ ሁለታችሁንም በጣም አብዝቼ አመሰግናለሁ። እንግዶቼ ውዳሴ ግርማ የሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ፣ እንዲሁም ደግሞ ዶክተር ሜላት ተስፋዬ የአለን መተግበሪያ መስራችና የኢትዮ ፋርማ ተቋም ስራ አስኪያጅ፣ ሁለታችሁም ልምዳችሁን ስላካፈላችሁን የጋቢና ቤ እንግዳ ናችሁ። እጅግ አብዝቼ አመሰግናለሁ።
ጋቢና ቪኦኤ ጋር ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የዩናይትድ ስቴትስ ፌዴራል መንግስት የፍትህ መረጃ ቢሮ ባለፈው እንደ አውሮፓውያን አቆጣጠር 2021 ዓ.ም ላይ ያወጣው ሪፖርት እንደሚያመላክተው በተደጋጋሚ ወንጀል በመፈጸም እየተፈረደባቸው እስር ቤት የሚገቡ ሰዎች ቁጥር ከ2005 ወዲህ እየቀነሰ ሄዷል። ያም ቢሆን ግን ቁጥሩ አሁንም ከፍተኛ ነው። የቪኦኤ ኢርፋን ኤሳን ይህን ሁኔታ ለየት ባለመልኩ ለመቀየር ጥረት እያደረጉ ያሉ ሃይማኖታዊ ተቋማትን ቡድኖችን ቀኝቷል። ቆንጅታዬ በመቀጠል ታሰማናለች።
ሳሂ ሻባዝ ከእስር ቤት እንደወጣ ተቸግሮ ነበር፣ እንዲህ ሲል ያስረዳል።
በጆርጂያ እስር ቤት ብዙ ጊዜ ቆይተህ ከወጣ የምትሄድበት ቦታ ማግኘት በጣም ነው የሚያስቸግረው።
ሻባዝ ኢነር ሲቲ ሙስሊም አክሽን ኔትወርክ በምህጻሩ ኢማን በተባለ ድርጅት አማካይነት እርዳታ አገኘ። ይህ ድርጅት ነጮች ያልሆኑ የተገፉ ማህበረሰቦችን ኑሮ ለማሻሻል የሚሰራ ነው። አላማው ትርፍ ማግኘት ያልሆነው ይህ ድርጅት እንደ አውሮፓውያን አቆጣጠር በ1997 ዓ.ም ኢሊኖይ ቺካጎ ከተማ ሳውት ሳይድ የሚባለው አካባቢ የተመሰረተ ሲሆን በ2016 ጆርጂያዋ አትላንታ ከተማ ውስጥ ቅርንጫፍ ቢሮውን ከፈተ። ከሚያካሂዳቸው ዋና ዋና መርሃ ግብሮች መካከል አንዱ ታዲያ ታስረው የቆዩ ሰዎችና ለችግር ተጋላጭ የሆኑ ወጣቶችን አካላዊ፣ ስነ ልቦናዊና መንፈሳዊ ደህንነታቸውን ሁሉ በሚያካትት መንገድ መርዳት መሆኑን የኢማን ምክትል ዳይሬክተር ማንሱል ሳብሪ እንዲህ ሲሉ ያስረዳሉ።
So we provide the green reentry program as a hub and a base to connect those who are coming home after
the green reentry program አችን የምናደርገው እስር ቤት ቆይተው የሚወጡ ሰዎች ተገቢውን የመኖሪያ ቦታ አግኝተው ኑሯቸው መጀመር የሚችሉበትን መሰረት የማስያዝ ስራ እንሰራለን። ከዚያ ደግሞ የሥራ ስልጠና እንሰጣቸዋለን። የምንሰጣቸው ስልጠና በግንባታ ዘርፍ ላይ የሚያተኩር ነው።
ኢማን በአረብኛ ሃይማኖት እምነት ማለት ነው። የድርጅት ታዲያ እዚህ ደቡብ ምዕራባዊ አትላንታ ከተማ ውስጥ ማርቲን ሉተር ኪንግ ድራይቭ ጎዳና ላይ እንደሚታየው እምነትን ወደ ድርጊት ተቀይሮ በመስራት ላይ ነው። የኢማን ምክትል ስራ አስኪያጅ ማንሶር ሳብሪ እንደገና
So assalamu alaykum welcome to the green reentry village here at Iman
Assalamu alaykum ወደ ኢማን ግሪን ሪኢንትሪ መንደር እንኳን በደህና መጣችሁ።
በእስር ላይ ቆይተው የሚወጡ ሰዎች በእነዚህ ባረንጓዴዎቹ በሮች ወደ አዲሱ ህይወታቸው ይሻገራሉ። የኢማን ምክትል ዳይሬክተር እንደሚያስረዱት It takes a village to raise a child. ልጅን የመንደሩ ሰው ሁሉ አብሮ ነው የሚያሳድገው በሚለው አፍሪካዊ ብሂል መሰረት ደህንነታቸው ተጠብቆና ከአቅማቸው ጋር ተመጣጣኝ ሆነ በተዘጋጀ መኖሪያ እርስ በርሳቸው እየተረዳዱ የሚኖሩበት ድባብ ይፈጥርላቸዋል። ኢማን ሶስት አመታት በፊት አንድ አሮጌ የመኖሪያ ህንጻ ገዝቶ በወደፊት ነዋሪዎች እርዳታ በአዲስ መልክ አድሶ ከሆነ ቤት ለሚወጡ ሰዎች አዘጋጅቶታል። እንደገና የኢማን ምክትል ዳይሬክተር ያስረዳሉ።
Totally gutted out. Everything was pulled out of here all the way down to just the bare studs and then rebuilt.
ምን ነው ፈርሶ ነው የተሰራው? የግድግዳው ቋሚ ብቻ ሲቀር ሁሉ ነገር ፈርሶ እንደገና ዲዛይን ወጥቶለት ተገንብቷል።
አስር የመኖሪያ ቤቶች ወይም አፓርትመንቶች ያሉት ይህ መንደር እንደ ሳባዝ ላሉ ሰዎች የመሸጋገሪያ ቤት ሆኖ እያገለገለ ነው። ሻባዝ እንዲህ በማለት ያመሰግናል።
Imam opened the door for me.
ኢማን በሩን ከፍቶ እጆቹን ዘርግቶ ነው የተቀበለኝ። እኔንም ቤተሰቤንም በሁሉም ነገር ባርከውናል። በዚህ ፕሮግራም የተሳተፍነው በሙሉ ተባርከናል ባይ ነኝ።
ማይክና ቴንለም የዚህ የመሸጋገሪያ መንደር ነዋሪዎች ናቸው። እዚህ አረንጓዴው መንደር ከገቡ ወደ አንድ ወር ገደማ ሆኗቸዋል። ማይክ እንዲህ ይላል።
ማንም ስትመለከቱት መሰረቱ እስልምና እምነት የሆነ ድርጅት ነው። ነገር ግን እኛም ሙስሊሞች ባንሆንም አንድ አይነት እድል ነው የሰጡን። ለወንድሞቻቸውና ለእህቶቻቸው የሚሰጡትን ፍቅር ለኛም ሰጥተውናል።
ግሪን ሪኤንትሪ መርሃ ግብር ከተመሰረተ ወዲህ በአትላንታ ከተማ አካባቢ ብቻ በተለያዩ ድርጅቶች ለማገልገል ዝግጁ የሆኑ 45 ሰዎችን አሰልጥኖ አስመርቋል። አንዳንዶቹ ባገኙት ስልጠና ተጠቅመው በግንባታ ዘርፍ ተቀጥረው ገቢ በማግኘት ላይ ናቸው።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙ ተማጮቻችን እንዲሁም ተመልካቾቻችን አጠር ያለው መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስማቹን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትስአፕ አውታር በኩል አድርሱ። ጋቢና VOA የአዲሱ ትውልድ ድምጽ ከአሜሪካ ድምጽ። ተመልሰናል። ወደ ቀጣዩ ዘገባ ወደ ቀጣዩ ዝግጅት እንሻገር። በኢትዮጵያን ወጣት የቴክኖሎጂ ባለሙያዎች የተቋቋመው ኦሚሽ ስቱዲዮ ድርጅት ያቀረበው የፈጠራ ውጤት የዓለም ባንክ መርሃ ግብር የደገፈው አህጉራዊ ውድድር አሸናፊ መሆኑ ታውቋል። የአፍሪካ ግብርና ቴክኖሎጂና አካታች ዋስትና ውድድርን ያሸነፈው የኢትዮጵያን ወጣቶች ፈጠራ ገበሬዎች ያፈርን ይዘት በቀላሉ እንዲያውቁ ይረዳ እንደሆነም ተሰምቷል። እስካሁን ድረስ 5000 ገበሬዎች ተጠቅመውበታል። ኬንያ ናይሮቢ ላይ በተካሄደው የሳን ክለብ አፍሪካ ጉባኤ ላይ በመገኘት ሽልማቱን የተቀበለው ከድርጅቱ መስራቾች መካከል አንዱ የሆነው ቦኤዝ ብርሃኑ ነው። ቦኤዝን ከቀናት በፊት አነጋግሬዋለሁ። ስለ ውድድሩ ይዘትና ተያያዥ ጉዳዮች የነበረን ቆይታ የተጀመረው ስለ ድርጅቱ ትርጓሜ ከሚያብራራበት ነው።
ድርጅታችን ስም ኦምሽቱ ጆይ አግሪቴክ ይባላል። ትርጉም ኦምሽቱ ማለት ስለሆነ አምራች ለማለት ነው። ስለዚህ አምራች ደስታ ለማለት ነው። የአምራች ደስታ እንደመስጠር እንደራ ድርጅት ስለሆነ ስም ሰይመነዋል።
ቦኤዝ፣ በድጋሚ ስላገኘሁ ደስ ብሎኛል። ከዚህ በፊት ከሌላ የስራ አጋሪ ጀርሚያ ጋር ሆናችሁ ደቦ ኢንጂነሪንግ የሚባል ተቋም ነበራችሁ። በርካታ ሽልማቶችን አሸንፋችኋል። ዛሬ ደግሞ ሌላ የድል ዜናም ሰምታችኋል። አዲሱ ሽልማት ከየት የመጣ ነው? በምን ዘርፍ ተወዳድራችሁ ነው ለሽልማቱ የበቃችሁ የሚለውን ለአድማጮች ባጭሩ አስረዳልኝ።
መጀመሪያ ውስጥ ጆይ አራት ወጣት ልጆች የተመሰረተ ስታርታፕ ካምፓኒ ነው። እኔን ጨምሮ አምና የተመረቁ ልጆችም አሉ። ውስጡ የሰራነው ስራ ማፍን መርምሩ ለገበሬዎች ምን መስከር እንዳለባቸው መናገር የምትችል ዲቫይስ ነው የሰራነው። ቃና እና ቃዋል በየቦታው ተንቀሳቀሳለች። ውስጡ አፈር ያስገባሉ። ከዛ ዳታ ሴንሰር ጋር ኒትሮጅን፣ ፎስፈረስ፣ ፖታሽየም ፒኤችን አጠቃላይ አፈር ውስጥ ያሉትን ነገሮች ሴንሰር ጋር ወደ ሞባይል አፕሊኬሽን ትልካለች። ከዛ ሞባይል አፕሊኬሽኑ ይህን ትክብሎ ይናገራል ማለት ነው። በዚህ ስራ ነው የተወዳደርነው። የሄድንበት ቦታ ደግሞ ሳንክራፕ የሚባል በወርልድ ባንክ ፈንድ የሚደረግ የግብርና ላይ ፎከስ ያደረጉ ስታርታፖችን የሚያወዳድር ነበር። ከአፍሪካ አምስት ሀገራት ነበሩ። ኢትዮጵያ፣ ኒጀሪያ፣ ዩጋንዳ፣ ዚምባብዌ እና ኬንያ ራሳቸው ማለት ነው። ሰው ከአምስቱ የአፍሪካ ሀገራት የኛ ኢትዮጵያ አንደኛ ወጣ።
ያገኛችሁት ሽልማት ምንድን ነው? የአሁኑ ማሸነፋችሁስ ለወደፊቱ ስራችሁና እንቅስቃሴያችሁ በምን መልኩ ነው በበጎ ሊያበረክት የሚችለው?
የተሸለምነው አንደኛ ለወጣ ነው። ለእኛ 25,000 የአሜሪካ ዶላር ነው ሽልማቱ ተሰጠን። እስካሁን የጠበቅ ነው። ሌላው ለእኛ በጣም ትልቅ ስጦታ የሚያደርግልን ይሄ ያመረትናትን ዲቫይስ ፕሮቶታይፕ የሰራናትን በብዛት አምርተን ለገበሬዎች በብዛት እንድናደርስ በጣም ይረዳናል። ሌላው ደግሞ በዓለም አቀፍ ደረጃም ነው ሪኮግኒሽን ያገኘ ነው። በጣም ወርልድ ባንክ ያኔ የነበሩ ሰኞች በኢኖቬሽን በጣም ተደስቷል። ይህ ኢኖቬሽን በጣም ወደ ኢትዮጵያ ብቻ ሳይሆን ኬንያ ውስጥም ኢስት አፍሪካ ላይ ወዳሉ ገበሬዎች መድረስ እንዳለበት እና ብዙ ማርኬት ኦፖርቹኒቲ ሊንኬጆችን ፈጥረን የመጣ ነው። ኬንያ በነበረን ቆይታ እና በጣም ይረዳናል ብዬ አስባለሁ።
ከዚህ በፊትም በነበራችሁ እንቅስቃሴዎች ገበሬዎች ላይ የሚያተኩሩ ግብርና ላይ የሚያተኩሩ የቴክኖሎጂ ውጤቶችን ነው መስራት የምትፈልጉት። ለምንድን ነው በዚህ ዘርፍ ላይ ማተኮር የፈለጋችሁት?
በጣም ጥሩ ጥያቄ ነው። ብዙ ሰው የሚጠይቀን ይሄ ነው። ለምን ወደ ሌላ ዘርፍ አትገቡ? ኮሜርስ አለ፣ ፋይናንሻል ቴክኖሎጂ ስለምናትገቡ ምናለ ግን በጣም መጀመሪያም ስንነሳያየ ነው ብዙ ሰው ላይፍ ኢትዮጵያ ውስጥ በአፍሪካ ውስጥም የብዙ ሰው ህይወት ዲፔንድ ነው ያለው መሰረት የያዘው ግብርና ላይ እና ግብርናው ደግሞ ከሌሎቹ ሴክተሮች ይልቅ በጣም አልሄደም፣ አልዘመንም። ሌሎቹ ሴክተሮች ላይ ውጭ የምናያቸው ነገሮች በቀላሉ እኛ ሀገር ውስጥ እናገኝ ይችላል። ኮሜርስ እኛ ሀገርም ይኖራል፣ ሳይንቲፊክ ላይም ውጭ ያሉ ነገሮች እኛ ሀገር ይኖራል። ግብርና ላይ ግን በጣም ወደኋላ የቀረ ነው። ስለዚህ ይሄ ወጣቱ ስፔሻሊ አዲስ ተመርቆ የሚወጣው ወጣት ፈጠራ ስራ የሚሰሩ ወጣቶች ግብርና ላይ ታርጌት ያደረገው ፈጠራ ስራ ከሰሩ አንደኛ ራሳቸውን በጣም መጥገን ይችላሉ። ሁለተኛ ደግሞ የሚሰሩት ስራ ወደ ገበያ ሲገባ የብዙ ሰው ላይ ህይወት ላይ ለውጥ ያመጣል። ስለዚህ ይህን ስለምናምን አሁን ይሄ ኦሚሽን የመሰረት ነው። ተማሪዎቹ ተመራቂ ተማሪዎች ነበሩ። እዛ እንደ ፕሮጀክት አገር አብረን መስራት ጀመርም አለ ከነሱ ጋር። እነሱም ራሱ ጥያቄ የሆነባቸው ግብርና ላይ ፎከስ ማድረግ እንፈልጋለን ስላሉ ፕሮግራም አደንት ሳያደረግን ወደዛ ሄድም ማለት ነው። አሁን ከእነሱ ቀጥሎ የሚመጣው ባቾችም ሰክሰሱን እያዩ ስለሆነ ግብርና ላይ የሚኖረው ነገር በጣም የተሳተፉ ነው ማለት ነው። እና ሌላው ደግሞ ግብርና ላይ በምንሰራበት ሰዓት ያለው ቻሌንጅ ማቴሪያሉን ለመስራት ወደ ገበሬዎች መሄድ ያስፈልጋል፣ ገበሬዎች ጋር መነጋገር መቀየር ያስፈልጋል። እና ያንን ለማድረግ ይቀላል ከሌላው ሴክተር ይልቅ ጤና ላይ ከሚሰራ ወር ሳይንቴክ ላይ ከሚሰራ ይልቅ ግብርና ላይ ገበሬዎች ዙሪያችን ያሉ ማሳቸውን በዙሪያችን ነው ዲቫይሳችን ወስደን ቴስት እናደርጋለን፣ ፊድባካቸውን እንሰማለን። በእነሱ ፊድባክ መሰረት ደግሞ እናስተካክለዋለን ዲቫይሱ እና የዴቨሎፕመንት ፕሮሰሱም ይቀላልም ኢንጆይ ያደረግም ሰራው ታይስ ማለት።
ባለፈው በነበራችሁ ቆይታ እጽዋትን የሚያጠቁ በሽታዎችን የሚለይ ተግባራዊ ሰርታችኋል። ዛሬ ደግሞ በአፈር ውስጥ የሚገኘውን ንጥረ ነገር የሚለይ መሳሪያ በመስራታችሁ አሸናፊ ሆናችኋል። የመጪ ዘመን እቅዳችሁስ ምንድን ነው? ምን አይነት ነገሮችን ነው መፍጠርና ማምረት የምትፈልጉት?
ጥሩ ጥያቄ ነው። የጠዋት ያው የሰራ ነው በእርግጥ እዛ ሰጥተን አላቁም ነው። አሁን በቅርቡ ከጃይቪድ ጋር ኮላብሬት አድርገን እስከ 50,000 ዩሮ ፈንድ አድርገውልን በቡና ላይ እየሰራ እንገኛለን። በቅርቡ ፌስቡክ ላይ እንደፖስት ነው እንደ አገር አቀፍ ደረጃ በኢትዮጵያ የቡና በሽታ ዳታ ኮሌክሽን ሰጥተናል። ያም ምንድነው የምንሰራውን የአርቲፊሻል ኢንተለጀንስ ሞዴል ጥሩ እንዲሆንና ቶሎ ወደ ገበያ መግባት እንዲችል የሚያስችል ነው። ስለዚህ አፕሪል ላይ ኦርሚ መጨረሻ ላይ በዛ ዝና በዛ ኢኖቬሽን የሰራ ነው በጻፍ በሽታ የሚለየው ኢኖቬሽን ዲፕሎይ ተደርጎ ቡና ገበያዎች እንዲጠቀሙት ይደረጋል ማለት ነው። አሁን ይሄንኛውም አፈር ላይ የሚያዝነው ታርጌት ምንድነው? ኢኖቬሽኑን ሰርተን በኢኖቬሽኑ ተሸልመን ብሩን ዘንቁጭ ማለት ሳይሆን ጻፍ በሽታ ላይ እንዳደረግነው አፈሩ ላይ እቃዋን በብዛት አምርተን ቢያንስ በዞን ደረጃ አንዳንድ ግባዎች መስጠት የሚችል ከዛ በኋላ ዞን ውስጥ ኤክስቴንሽን ሰራተኞች እቃዋን ይዘው እየዞሩ በየአፈሩ በየቦታው ምን መትከል እንዳለባቸው እንዲህ ሲነግሯቸው ፕሮዳክሽን ላይ ነው ፎከስ አድርገን ያለ ነው። ወደፊት እቅዳችን እቃዎቹን እያመረትን ቶሎ ወደ ገበያ ማስገባት ነው ማለት ነው።
ከመለያየታችን በፊት በተለያዩ የኢትዮጵያ ቦታዎች ሆነው የሚያዳምጡን ወጣቶች አሉ። በቴክኖሎጂው መስክ ለመበርታት የተሻለ ውጤት ለማምጣት ምን ቢያደርጉ ትመክራላችሁ?
ጥሩ ጥያቄ ነው። እኛም ይህን ነገር በጣም አስፈላጊ መሆኑን ስላመንበት ከዲማ ቴክኖሎጂ ኢንስቲትዩት ጋር በመተባበር ቴክ ኦፕሰር የሚል ሬዲዮ ፕሮግራም ጀምረን በሳምንት አንድ ቀን በወጣቶች ስራ ፈጠራ ላይ ግብርና ላይ ሪሌቲቭ የሆኑ ስራዎች እንዴት መስራት እንዳለባቸው እየሰጠን እንገኛለን። ጉዳዩ በጣም አሳሳቢ ስለሆነ ማለት ነው። የማስተላለፉ ነገር ምንድነው? መጀመሪያ ይቻላል የሚለውን ነገር ወጣቶች በጭንቅላታቸው ስፔሻሊ ደግሞ የኢትዮጵያ ወጣቶች ይቻላል የሚለውን ነገር በጭንቅላታቸው ማስገባት እንዲችሉ እኛ ኬንያ በሄድንበት ሰዓት ኢኖቬሽናችንን ስናሳያቸው የብዙ ሀገር ሰዎች ነበሩ። ግን በዛ ኢኖቬሽን በጣም ተገርማ እንዴት ይሄዲያ ይመጣላቸዋሉ ብለው ማለት ነው። ስለዚህ ውጭ ላይ ያልተሰራን አዲስ ነገር መስራት እንደሚቻል ማመን አለባቸው። ብዙ ጊዜ ዲስካሬጅ የምንሆኑ የሆነ አይዲያ ሀሳብ ይመጣለን እና ይህ ሀሳብማ የሆነ ሀገር ተሳካል ወይም እንትዋል ወደ ላይ የሚያሳው። ስለዚህ ያንን ማድረግ የለባቸው መስራት አለባቸው ቴክኖሎጂ። ስለዚህ ላላሰቡት ነገር ላምንበት ነገር በትክክል ጊዜ መድበው ዲቦቱ ሆነው እንዲሰሩ፣ በተጨማሪ ደግሞ በሚሰሩበት ሰዓት ግብርና ላይ ፎከስ ማድረግ ይችሉ ጥሩ ነው ብዬ አስባለሁ። ምክንያቱም ጠጋ ብለው የገበሬዎችን ውሎ ቢያይ አንድ ቴክኖሎጂ ተማሪ ወይም ቴክኖሎጂ ባለሙያ ር አንድ ከተማ ውስጥ የሚኖር በቀላሉ ሊፈታው የሚችል ችግር አግኝቶ ነበር። ሁሌ ወደ ገበሬዎች መሄድን ቁጥርኛ ይህን እኮ ችግር አለ ይህን እኮ በዚህ መፍታት እንችላለን እያልነው ነው ማለት። ስለዚህ ነገር ቅድሚያ እንደሚቻል አስበው የገበሬዎችን ነገር ደግሞ ታርጌት ካድርግ ለሄድ ፕሮብለሞች ወይም ችግሮችን መለየት ያንን ለመለየት ችግር ደግሞ ዲቬትር ሆነው የራሳቸውን ካምፓኒ ፈጥረው ሶሉሽን ደብሎፕ ማድረግ አለባቸው። ይህ ከአንድም ሁለት ጊዜ ሁለት ፕሮዳንቶች ደብሎፕ አድርገን ያሁም ከሩላር ኤሪያ ማለት ከአዲስ አበባ ውጭ ከሴንትራል ከንትሪ ከካፒታል ሲቲ ውጭ ቢሆኑ መስራት እንደሚቻል ኤቪደንስ ሆነናል ማለት ነው። ስለዚህ የትም አካባቢ ሆኑ የሚያቋቁም ቴክኖሎጂ ወደ ተግባር በመቀየር የገበሬዎች ፕሮብለም ሶልቭ ለማድረግ እንዲነሱ እንጠይቃለን። በተጨማሪም የመጨረሻ ደግሞ ግብርና ዩኒቨርሲቲ ተማሪዎች ላይ ዩኒቨርሲቲ ተመራቂ ተማሪዎች የሚመረቁበትን ፕሮጀክት አሁን በተናገርኩት መንገድ አድርገው የገበሬዎችን ችግር የሚፈታ አይነት ፕሮጀክት ሰርተው ፕሮጀክቱን ግቢ ውስጥ ለመውጣት ሳይሆን ያንን ፕሮጀክት እንደገና እያሳደጉ ወደ ካምፓኒ ቀይረው ልክኛ እንዳደረጉ ይቀጥሉበት ብዬ ማስተላለፍ ፈልጋለሁ። በጣም እናመሰግናለን። ይህ ኮንታክት ሳደጋቸው
በጣም አመሰግናለሁ። በድጋሚ ቦኤዝ መልካም ምሽት ይሁንል።
እሺ ጆጂ።
ነገ ሰው ይበለን። መልካም ምሽት ይሁንላችሁ።